የአሜሪካ ድምፅ ራዲዮ ጣቢያ ነው። በኦሮሚያ ክልል በምዕራብ ወለጋ ዞን በንጹሐን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ የአገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሐን ዜጎችን ጉዳይ አስመልክቶ በዛሬው ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌዴራልና በክልል ቅንጅት የአጻፋ እርምጃ በመውሰድ ላይ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው አክለውም የመላው ኢትዮጵያ ሕዝብ የጥፋት ኃይሎች ወዳሏቸው ወጥመድ ላለመውደቅ በማስተዋል እየተጓዘ በእንዲህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ሕግ ለማቅረብና እንደዚህ አይነቱ ግድያዎች ፈጽመው እንዲቆሙ በትብብር ልንሰራ ይገባልም ብለዋል። በጥቃቶቹ በመንግስት የሚወነጀለው የኦሮሞ ነጻነት ግንባር ታጣቂ ቡድን ኦነግ ሸኔ በበኩሉ ውንጀላዎቹን ያስተባብላል። ዕለቱ አብይ ርዕስ ይቀርባል። በሌላ ዜና በደቡብ ክልል በሚገኙ በምዕራብ ኦሞ ቤንች ሸካ ዞን ጉራ ፈርዳና በአማሮ እንዲሁም በቤንሻንጉል ጉሙዝ ክልል መተከል ዞን በርካታ ንጹሐን ዜጎች የተገደሉባቸው ጥቃቶች ተፈጽመዋል። የነኝንም ዘገባዎች ይዘናል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ከዛሬ ሐሙስ መጋቢት 25 2013 ዓ.ም ስርጭታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዋና አዘጋጁ ሰለሞን አባተ በያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና እንዲሁም ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ያስጥልኝ፣ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ይታዬ ነኝ። ከኢትዮጵያ የኮሮና ቫይረስ ወረርሽኝ ዕለታዊ ይዞታን በተመለከተ ከኢትዮጵያ ሕብረተሰብ ኢንስቲትዩት ካገኘነው መግለጫ እንጀምራለን። በሀገሪቱ በኮቪድ-19 ሳቢያ በጽኑ የታመሙ ሰዎች ቁጥር እስከ ትናንት በነበረው ጊዜ ውስጥ 865 መድረሱን ኢንስቲትዩቱ አስታውቋል። ትናንት የኮሮና ቫይረስ ምርመራ ከተደረገላቸው 8022 ሰዎች መካከል 2068 ላይ ቫይረሱ መገኘቱንም ገልጾ በዕለቱ በበሽታው ሳቢያ የ24 ሰዎች ሕይወት እንዳለፈም አክሎ አስታውቋል። ሀገሪቱ በአጠቃላይ እስካሁን ቫይረሱ እንደተገኘባቸው በምርመራ የተረጋገጠው ሰዎች ቁጥር 206,589 መድረሱን እና ከእነዚህም ውስጥ 158,109 እንዳገገሙ፣ 45,613 አሁንም ለቫይረሱ እንደተጋለጡ መሆናቸውን ዕለታዊ መግለጫው ያሳያል። በበሽታው ሳቢያ ሕይወታቸውን ያጡ ሰዎች ቁጥር በአጠቃላይ 2865 መድረሱን ነው የትናንቱ ዕለታዊ መረጃ የጠቆመው። ሕዝቡ አስፈላጊዎቹን የበሽታውን መከላከያ መንገዶች በአግባቡ ተግባራዊ እንዲያደርግ የሕብረተሰብ ጤና ኢንስቲትዩቱ መክሯል። የአፍና አፍንጫ መሸፈኛ ጭንብል ሳያደርጉ እንዳይንቀሳቀሱ፣ የእጆቹን ንጽህና የሚጠብቁ፣ አየር በደንብ በማይዘዋወርበትና ሰው በሚበዛበት ቦታ ከመገኘት በመቆጠብ የራስዎንና የቤተሰቦን ጤና ከወረርሽኙ ይታደጉ ሲልም ተማጽኖን አቅርበዋል። በዩናይትድ ስቴትስ ደግሞ የበሽታዎች መቆጣጠሪያና መከላከያ ማዕከሉ ሲዲሲ ትናንት ባወጣው ሪፖርት ባለፈው የአውሮፓ 2020 ዓመተ ምህረት ለሰዎች ህልፈት ዋና ዋና ምክንያት ከነበሩት ውስጥ ሶስተኛው ኮቪድ-19 እንደነበረ አስታውቋል። በዚህም ካቻምና ከነበረው አሃዝ ጋር ሲነጻጸር ያምናው በ16% ከፍ ያለ እንደነበረ ነው ያመለከተው። የሲዲሲ ዲሬክተር ሮሼል ወለንስኪ በዋይት ሃውስ በሰጡት ማብራሪያ ለፈው ዓመት ከልብ ህመምና ከካንሰር ቀጥሎ ብዛት ያለው ሰው ለህልፈት የተዳረገው በኮቪድ-19 የተነሳ እንደነበረ ገልጸዋል። 378,000 ሰዎች በበሽታው ሳቢያ እንደሞቱ ነው አክለው የገለጹት። በኮቪድ ክትባት ዜና የዩናይትድ ስቴትስ የመድኃኒት ኩባንያ ፋይዘር ለአሜሪካ ህዝብ የሚውሉ 120 ሚሊዮን ክትባቶችን ማምረቱን ገልጾ እስከ ቀጣዩ ግንቦት ወር በሚኖረው ጊዜ ውስጥ ቃል በገባው መሰረት 200 ሚሊዮን ክትባቶች፣ በሐምሌ ወር ደግሞ በአጠቃላይ 300 ሚሊዮን ክትባቶችን እንደሚያደርስ አስታውቋል። ሞደርና ኩባንያ በበኩሉ 100 ሚሊዮን ክትባቶች ማቅረቡንና ጆንሰን ኤን ጆንሰን ደግሞ 20 ሚሊዮን እንዳደረሰ ነው የገለጸው። ወደ አውሮፓ ስናቀና ደግሞ የአውሮፓ ሀገሮች የኮቪድ-19 ክትባት ሂደታቸው በተገቢው መንገድ የተፋጠነ አይደለም ሲል ያለም የጤና ድርጅት አሳስቧል። ከአምስት ሳምንታት በፊት በአህጉሪቱ የቫይረሱ ተጋላጮች ቁጥር 1 ሚሊዮን የነበረው አሁን ወደ 1.6 ሚሊዮን ማሻቀቡን የጠቀሰው ያለም የጤና ድርጅት በአህጉሪቱ የተከተበው ሰው ብዛት ግን 4% ብቻ መሆኑን አያይዞ አስገንዝቧል። የአህጉሪቱ መሪዎች የክትባት ሂደቱን እንዲያፋጥኑ የድርጅቱ የአውሮፓ ዲሬክተር ዶክተር ሃንስ ክሉገ አሳስበዋል። የክትባት ምርቱን መጨመር፣ የክትባት አሰጣጥ ሂደቱ ላይ ያሉ መሰናክሎችን ማስወገድ አለብን ሲሉ ነው የመከሩት። የዓለም የጤና ድርጅቱ ባለስልጣን ክሉገ እንዳሉት በአህጉሪቱ ቢያንስ የመጀመሪያውን ክትባት ያገኘው ሰው ቁጥር ከአጠቃላዩ ህዝብ ግፋቢል 10% ብቻ ነው ብለዋል። ሁለቱንም ወስደው የጨረሱት 4% ብቻ ናቸው። የዓለም የጤና ድርጅት የአውሮፓ አጣዳፊ ሁኔታዎች ዲሬክተሯ ዶክተር ዶሪት ኒትሳም በበኩላቸው መጀመሪያ ብሪታንያ ላይ የተከሰተው ልውጡ የኮሮና ቫይረስ ዝርያ በቀላሉ የሚዛመት በመሆኑ ተጨማሪ የመቆጣጠር እርምጃዎች ያስፈልጋሉ ሲሉ አሳስበዋል። አንትና የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በሀገራቸው ለሶስተኛ ጊዜ ገዝፎ እየተዛመተ ያለውን የቫይረሱን ስርጭት ለመቆጣጠር ለሶስተኛ ጊዜ አገር አቀፍ የእንቅስቃሴ ክልከላ ትዕዛዞችን አውጀዋል። ትምህርት ቤቶች ከፊታችን ሰኞ ጀምሮ ለሶስት ሳምንታት ይዘጋሉ ነው የተባለው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፈው ጥር ወር በማዕከላዊ ማሊ በተካሄደው የፈረንሳይ የአየር ድብደባ 19 ሲቪሎች ተገድለዋል የሚለውን የተባበሩት መንግስታት ድርጅት ዘገባ ፈረንሳይ አልተቀበለችም። የአየር ጥቃቱ በሳህል ቀጣና የሚካሄደው ጸረ አሸባሪ እንቅስቃሴ አካል መሆኑን የአሜሪካ ድምፅ ዘጋቢ ኒኮላስ ፒኖ ከፓሪስ በላከው ዘገባ አስታውቋል። አዳነች ፍስሐዬ ዝርዝሩን ይዛለች።
ባውንቲ በተባለው በማዕከላዊ ማሊ በሚገኘው መንደር እንደ አውሮፓ አቆጣጠር ባለፈው ጥር 3 ቀን የተፈጸመው ኩነት ማሊ በሚገኘው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮና በፈረንሳይ መካከል ጠብ የፈጠረ ጉዳይ ሆኗል። አንድ የተባበሩት መንግስታት ድርጅት ያካሄደው ምርመራ የፈረንሳይ የአየር ድብደባ የሰርግ ስነ ስርዓት ይካሄድ የነበረበትን ቦታ መጥቶ ሲቪሎችንና 3 ታጣቂዎችን ገድሏል የሚል ዘገባ በያዝነው ሳምንት ይፋ አድርጓል። 3ቱ ታጣቂዎች ካቲባ ሰርማ የተባለው ጽንፈኛ ቡድን አባላት ናቸው ተብሏል። የፈረንሳይ ባለስልጣኖች ግን የሰርግ ስነ ስርዓት አልተመታም፣ ያደረስነው ጉዳትም የለም በማለት ላለፉት 3 ወራት ያህል ሲያስተባብሉ ቆይተዋል። የፈረንሳይ መከላከያ ሚኒስትር ፍሎረንስ ፓርሊ በያዝነው ሳምንት ለጉዳዩ ሲናገሩ ከወታደራዊ ኃይላቸው ጎን ቆመዋል።
Nous réitérons avec force que la frappe aérienne qui a été réalisée
Harley የፈጸምነው ጥፋት የለም በማለት አጥብቀው አስተባብለዋል። ባለፈው ጥር 3 ባውንቲ መንደር አጠገብ የተካሄደው የአየር ድብደባ ተገቢና ኢላማ ያደረገ ነበር፣ ኢላማውም በቅድሚያ የታወቀ አሸባሪ ቡድን ነበር ብለዋል የፈረንሳይዋ መከላከያ ሚኒስትር። ምርመራው የተካሄደው በማያስተማምኑ ምንጮች ላይ ተመስርቶ ነው በማለት በተባበሩት መንግስታት ድርጅት የምርመራ ዘዴ ላይ ጥርጣሬ ለማሳደር ሞክረዋል። ሚኑስማ በሚል አጽሮት የሚታወቀው የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ባለስልጣኖች ምላሽ እንዲሰጡበት ተጠይቀው እንዳልሰጡ ተገልጿል። ነገር ግን የተባበሩት መንግስታቱ ተልእኮ የውስጥ በቪዲዮ የተቀረጸ ማስረጃን እንደ አውሮፓ አቆጣጠር ጥር 25 ላይ አሳይቷል። የተባበሩት መንግስታት ድርጅት መርማሪዎች ወደ ባውንቲ ተጉዘው የአየር ድብደባ የተካሄደበትን ቦታ እና የተገደሉት ሰዎች የተቀበሩበት የተባለውን ቦታ ማየታቸውን ያመለክታል ቪዲዮው። ቪዲዮው ላይ ማሊ ያሉት የተባበሩት መንግስታት ድርጅት የሰብአዊ መብትና መከላከል ክፍል ኃላፊ ጆሊየም ንገርፋ የምርመራው ዘዴ አስተማማኝ መሆኑን ሲገልጹ ይታያል። የፈረንሳይ መከላከያ ሚኒስትር ከማሊ ከፍተኛ መሪዎች ጋር ለመነጋገር ትላንት በመዲናይቱ ባማኮ ገብቷል።
ዳነችን አመሰግናለሁ። ሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ መጋቢት 25 2013 ዓ.ም ተመረጥ የምሽቱ አስተናጋጅ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚሰሙት ዝግጅቶች አንዱን ለቅምሻ እናስ።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ በሚገኝ አደገኛ ውድድር ሳቢያ ህይወቱ አደጋ ላይ የሆነውን የ12 ዓመቱን ህፃን ጉዳይ አስመልክቶ ካነጋገርናቸው ወላጆች መካከል አንዷ የሆነችውን ወይዘሮ ቤዛ ክንፈን ድምፅን የሰማችሁት። ዝርዝሩን በሁለተኛው አጋማሽ ስርጭታችን ይዘናል። አድማጮች አሁን ወደ ዕለቱ አቢይ ርዕስ። በኦሮሚያ ክልል በምዕራብ ወለጋ ዞን በንጹሃን ዜጎች ላይ የደረሰውን ጥቃት እናወግዛለን ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በተለያዩ ሀገሪቱ ክፍሎች በታጣቂ ኃይሎች የተገደሉ ንጹሃን ዜጎችን ጉዳይ አስመልክቶ በዛሬው ዕለት ባወጡት መግለጫ አስታወቁ። መንግስታቸው በፌዴራልና በክልል በቅንጅት የአጻፋ እርምጃ በመውሰድ ላይ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ በደረሰው ጥቃት ለሟች ቤተሰቦችና ለኢትዮጵያ ሕዝብ የተሰማቸውን ሀዘን በገለጹበት በዚህ መግለጫቸው የመላው ኢትዮጵያ ሕዝብ ወደ ጥፋት ኃይሎች ወጥመድ ላለመውደቅ በማስተዋል እየተጓዘ በእንደዚህ አይነት ጉዳዮች ከመንግስት ጋር ተባብሮ ጥፋተኞችን ወደ ሕግ ለማቅረብና እንደዚህ አይነት ግድያዎችን ፈጽሞ እንዲቆሙም በትብብር ልንሰራ ይገባል ብለዋል። በሌላ ተያያዥ ዜና በአማራ ላይ የሚፈጸመውን ግድያ የፌዴራል መንግስት አስቸኳይ መፍትሄ እንዲሰጥ ሲሉ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር አሳሰቡ። በሌላ ዜና ምዕራብ ወለጋ ዞን ባቦ ገንቤል ወረዳ ውስጥ ለተፈጸሙት የሰላማዊ ሰዎችን ህይወት ለቀጠፉ ጥቃቶች መንግስት ኦነግ ሸኔ ብሎ የሚጠራቸውን ታጣቂዎች ከሷል። በጥቃቱ 28 ሰው መገደሉና ከ10 በላይ መቁሰሉንም ባለስልጣናቱ አረጋግጠዋል። መጠሪያው የኦሮሞ ነጻነት ሰራዊት እንደሆነ የሚናገረው ሸማቂ ቡድን የምዕራብ አዛዥ ነኝ ያሉት የቡድኑ መሪ ግን ክሱን ያስተባብላሉ። ሰለሞን አባተ አነጋግሯቸዋል። ቃለ ምልልሳቸው ቀጥሎ ይቀርባል።
ጤና ይስጥልኝ። ለጊዜው አመሰግናለሁኝ። በቅድሚያ እስቲ ወደ ደወልኩበት ጉዳይ ከመግባቴ በፊት ራስዎን ያስተዋውቁልኝ ከአድማጮች ጋር።
እሺ፣ እኔም አመሰግናለሁ ስለሰጣኝ እድል። መሮ እባላለሁ። በኦሮሞ ነጻነት ሰራዊት ምዕራብ ዘዛኝ ነኝ።
መሮ የለም፣ መሮ ተገድሏል፣ መሮ ሞቷል እየተባለ ብዙ ሲወራ ይሰማል። ሰምተዋል ይመስለኛል። እርሶም አንዳንድ ጊዜ እንደውም በምስል የተደገፉ መረጃዎች ሲሽከረከሩ አይተናል። በሌላ በኩል ደግሞ መሮ ነኝ እያሉኝ እርሶ አሁን።
አዎ፣ እንደዚህ አይነት ፕሮፓጋንዳዎች ይሰማሉ። እንግዲህ መንፈስ አይደለሁም፣ ከኔ ጋር እያወራህ ነው። ሌላ ማረጋገጫ ልሰጥ አልችልም ሰለሞን።
እሺ፣ ለጊዜው ይበቃኛል። አሁን በሙሉ ስምዎን ልጥራዎት ወይስ ደግሞ በመሮ ብቻ ላነጋግሮት?
በመሮ አነጋግራለሁ።
እንግዲህ ትናንት የወጡ ዜናዎች ብዙ ሰላማዊ ሰው ምዕራብ ወለጋ ውስጥ እንደተገደሉ ተነግሯል። መንግስት ደግሞ እነዚህን ሰዎች የገደሏቸው ኦነግ ሽኔ የሚላቸው ታጣቂዎች ናቸው ብሏል። ምንድን ነው የእርስዎ ምላሽ ለዚህ?
ሰለሞን፣ መንግስት ኦነግ ሽኔ ነው የገደላቸው ካለ እንግዲህ ኦነግ ሽኔ የሚባል ድርጅት ፈልገህ ማናገር ነው ያለብህ። መንግስት ገዳዮቹ ኦነግ ሽኔ ናቸው ብሎ ደግሞ ክስ አቅርቧል። ስለዚህ ኦፊሻሊ የቀረበበት ክስ ኦነግ ሽኔ የሚባል መልስ ብሰት አይሻልም? የማይመለከተኝ ስለሆነ ማለት ነው።
እናንተ ኦነግ ሽኔ ናችሁ ነው የሚለው መንግስት። እናንተን ለማለት ነው ምሮ መንግስት ኦነግ ሸኔ የሚለው። ይንገሩኝ እስቲ ማን እንደሆናችሁ እናንተ።
አንተ ቤተሰብ ያወጣ እንደሰም ሰለሞን ሆኖ እያለ በሌላ ሰለሞን አይደለህም ወይ ቦጋሌ ወይ ደግሞ ሌላ ቻላነህ ብልህ ትቀበላለህ ብዬ አላምንም። ስለዚህ እኛ የማይመለከተን ጉዳይ ሳንጠራ አቤት የምልበት ጉዳይ የለም። የኦሮሞን ነጻነት ሰራዊት እናን በዚህ ስም ደግሞ የቀረበብን ክስ የለም። የምመራው ሰራዊት የኦሮሞ ነጻነት ሰራዊት ነው የሚባለው። በዚህ ሰራዊት ላይ ደግሞ ምንም አይነት ክስ በእነኚህ ሰዎች አልቀረበም።
ምሮ፣ በዚህ ትናንት ተፈጸሙ በተባሉትም ይሁን እስከ ትናንት በተፈጸሙት ግድያዎች ውስጥ የኦሮሞ ነጻነት ሰራዊት እጅ አለ?
የኦሮሞ ነጻነት ሰራዊት እንደዚህ አይነት ግድያ ውስጥ እጁን አያስገባም። በዚህም አይነት መልኩ ምንም አይነት በእኛ ሰራዊት የተከሰተ ግድያ የለም። እንደዚህ አይነት አንድን ብሔር ዕላማ ያደረገ ጥቃት ይቅርና አንዲት ነፍስ በኦሮሞ ነጻነት ሰራዊት እጅ ማለቴ የሲቪሊያን ወይ ደግሞ የንጹህ ዜጋ ነፍስ ብትጠፋ ሀሺ የሆነ በጣም በዲስፕሊነሪ የሚጠየቅበት ይሄንን አይነት ግድያ የሚፈጽም የኦሮሞ ነጻነት ሰራዊት ማለት ነው። እንደዚህ አይነት ህግ ነው ያለንና ይሄ ነገር ተደጋገመ። ይሄንን ደግሞ ብዙ ዩቱበሮች ከሁኔታው ርቆ ያሉት አክቲቪስቶች ንግድ አድርገውታልና መወቃቀሱ መወነጃጀሉ ለነኚህ ለሚያልቁት አማራ፣ ኦሮሞ፣ ትግሬ አንበል ኢትዮጵያዊም አንበል ለነዚህ ለሚያልቁት ንጹሃን የእግዜር ፍጡር መጫወቻ ቁማር መሆን የለበትም እና እንደዚህ አይነቱ ግድያ ኢትዮጵያ ውስጥ በስቷል። ማጣራት ያለበት ገለልተኛ አካል ያጣራ ብያለው። ተመላልሶ ስለተነገረ ብቻ የሚለወጥ ነገር የለም። አንተን ገለናል ብለው ብዙ ዜናው ስትሰሩ ነበር እንዳልክ፣ ውሸቱ በዛ። ማድረስ፣ መግደል፣ ማፈናቀል ቢሆን ስራችን ይህን ናይል አመት አይወስድብንም።
መሮ
ቆረጥን አይደለንም።
እሺ
ተስፈኞች ነን። ተስፋ የቆረጠ ነው በዚህ አይነት ነገር የሚያደርገው። እኛ ደግሞ አሁን በዛ ደረጃ አይደለም ያለ ነው። ከዚህም በፊት የኦሮሞ ነጻነት ሰራዊት የኦሮሞ ነጻነት ግንባር መሪ ጨምሮ ሌሎችን መሪዎች ወደ ሀገር በገቡበት ጊዜ እና የኦሮሞ ነጻነት ሰራዊት ለሁለት ለሶስት ተከፍሎ ትጥቅ የፈታበት ጊዜ ይበልጥ ብዙ መከራ እና ብዙ እንግልት ውስጥ የገባንበት ጊዜ አልነበረም። የዛንም ይሄንን ነገር አላደረግም። እንኳን ዛሬ በዚህ ደረጃ ያለንበት ጊዜ ቀርቶ
እዚህ ጋር ግን መንግስት ብቻ ሳይሆን ከጥቃት ተርፈናል የሚሉ ሰዎችም ጭምር የኦሮሞ ነጻነት ሰራዊት ናቸው ይሄንን ጥቃት ያደረሱብን እያሉ ይናገራሉ። እንደዚህ አይነት ጥቃቶችን የእናንተ ሰራዊት ላለማድረሳቸው የምታደርጉት ክትትል፣ ቁጥጥር፣ የምትወስዱት እርምጃ አለ? የተጨበጠ ምን አድርጋችኋል እስካሁን? ይህንን ቅድም እንደነገሩኝ በስነ ምግባር የታነጸ ነው የሚሉትን ተግባራዊ ለማድረግ ወይም ለመቆጣጠር?
ጥቃት ስፈጽም እኮ ነው አንተ እርምጃ የምትወስደው። እርምጃ መውሰድ አይደለም፣ ጥቃቱ አልተፈጸመም። እኛ እንደዚህ አይነት ነገር ጥቃት ይቅርና አንዲት ነፍስ በኦሮሞ ነጻነት ሰራዊት እጅ ላይ ብትጠፋ የሚወሰደው እርምጃ በጣም የከፋ ነው ያልኩ። እንደዚህ አይነት ህግ ነው ያለ። ተላልፎ ቢገኝ ይረሸናል ነው የሚልህ። እንደዚህ አይነት ነገር ክትትሉን አይደለም እርምጃውን አይደለም በኦሮሞ ነጻነት ሰራዊት እጅ እንደዚህ አይነት ነገሮች ተከብሮ ስለማያውቁ እንደዚህ አይነት ነገር ተከስቶ እንደዚህ አይነት እርምጃ ወስደናል የምልህ የለም።
ስለዚህ ይህንን ትናንት የተፈጸመውን ግድያ ምዕራብ ወለጋ ውስጥ ወይም ሌሎች ተመሳሳይ ግድያዎችን ምዕራብ ወለጋ ውስጥ እየተፈጸሙ ያሉ በሲቪሎች ላይ ብዙ እንግልት ያደረሱ ግድያዎችን መሮ እንደ ሰራዊት መሪ እና የኦሮሞ ነጻነት ሰራዊት በአደባባይ በግልጽ ያወግዛል?
ያወግዛል ብቻም ሳይሆን ሀዘን ነው የሚሰማን። የሰው ልጅ የቁማር መጫወቻ ሲሆን ማውገዝ ብቻውን በቂ አይደለም፣ ያመሃል። ኢትዮጵያ ውስጥ እየተገደለ ያለው የኢትዮጵያ ብሔር ሁሉ ነው ሰለሞን። ሁሉም ቦታ ግድያዎች አሉ። በመሪ ደረጃ እየተባለ ያለውን ሚዲያ ውስጥ እየዘገቡ ያሉትን ነገር መርምሩ። ሁልጊዜ የሚባለው ኦሮሞ ነጻነት ሰራዊት የሚንቀሳቀስበት ቦታ ብቻ አይደለም። ሰዎች በሚመቻቸው ትሩን ወይ ደግሞ በሚመቻቸው እንቅስቃሴ ሙዚቃ እየከፈትክ የምትደንስበት አይነት ሆኗል ኢትዮጵያ ውስጥ። የኔ ዘር ሞተ፣ የእከሌ ዘር ሞተ፣ የኔ ብሔር ሞተ የሚባለውን አይደለም ማየት ያለብኝ። ያ ቁማር ነው የሆነው።
መሮ፣ እናንተን በህወሀት ተላላኪነት ይከሳል መንግስት። ምንድን ነው ግንኙነታችሁ ከህወሀት ጋር?
ከህወሀት ጋር ያልጨረስነው ቢዝነስ አለን እንደ ኦሮሞ ህዝብ። ያ ማለት ቲፒኤልኤፍ ስልጣን ላይ በነበረ እና እነ ኦፒዲዮን ይዞ ሌሎችም ፒዲዎችን ሰርቶ ኢትዮጵያን ስገዛ በነበረበት አፍሮ ፒዲዎች ተፈጽመዋል። ያ ቀመሩ ወይ ደግሞ ምንድን ነው የሚባለው ሂሳቡ አልተወራረደ። ሂሳብ ያልተወራረደበትን ከኦሮሞ ህዝብ ያላወራረደው ሂሳብ አለበትና ከህወሓት ጋር እኔ እንደ አንድ ሰው በግሌ የሆነ ግንኙነት መፍጠር አልችልም። ስለዚህ ምንም አይነት ግንኙነት የለንም።
ጃልመሮ ወይም በሙሉ ስሞ ኩምሳ ድሪባ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁኝ።
ቪኦኤ አማርኛ ቋንቋ ክፍል ስለሰጣችሁኝ እድል እጅግ በጣም አመሰግናለሁ።
በደቡብ ክልል በሚገኙ በምዕራብ ኦሞ በቤንች ሸካ ዞን ጉራ ፍርዳና በአማሮ ልዩ ወረዳ በተፈጠረ የጸጥታ ችግርና ጥቃቶች በርካታ ሲቪሎች መገደላቸውንና የጸጥታ ኃይሎችም ጭምር መሰዋታቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታወቁ። ባለፉት 2 ቀናት በጉራ ፍርዳ 10 ሰዎች በአማሮ ልዩ ወረዳ ደግሞ ባለፉት 2 ሳምንታት ውስጥ 13 ሰዎች መገደላቸውን የአካባቢዎቹ የአይን እማኞች ለአሜሪካ ድምጽ ተናግረዋል። የክልሉ ርዕሰ መስተዳድር በመግለጫቸው አካባቢዎቹ በአሁኑ ወቅት መረጋጋታቸውንና ሰላም መመለሱን ቢገልጹም ነዋሪዎች ግን ዛሬም የደህንነት ስጋት እንዳላቸው ይናገራሉ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ዛሬ ማምሻውን በሰጡት መግለጫ እንዳስታወቁት በሶስቱም አካባቢዎች በተፈጠረ ግጭትና በተሰነዘረ ጥቃት በጉራ ፈርዳና በአማሮ ልዩ ወረዳ ሲቪሎች ተገልሏል። በምዕራብ ኦሞም በድንገት ተወሰደ ባሉት ባልተጠበቀ እርምጃ የመንግስት የጸጥታ ኃይሎች ተሰውቷልም ብሏል። አቶ ርስቱ በጉራ ፈርዳ የተፈጸመውን በዝርዝር ተናግሯል።
ግሊት በመትባል ቀበሌ ውስጥ እዚሁ ወረዳ ብሔር ብሔረሰቦች ተቀላቅለው የሚኖሩበት አካባቢ ነው። የካቲት 6 ላይ በተፈጠረው አደጋ 6 የሚሆኑ ዜጎች ህይወታቸው ያጣንበት ሁኔታ ነው ያለው። እንደዚሁ ደግሞ የካቲት 22 ላይ በዚህ አካባቢ የደረሰውን ችግር በዜጎቻችን ላይ በተደጋጋሚ እየደረሰ ያለውን ጥቃት በተደራጀ መንገድ ችግሩን ለመፍታት የተንቀሳቀሰ የጸጥታ ኃይል ወደ 7 የሚሆን ፖሊስ አባላት በጅምላ በጸጥታ ኃይሎች እርምጃ የተወሰደበት ሁኔታ ነው የነበረው። በጸጥታ ኃይሎቻችን ላይ እርምጃ ከወሰዱ በኋላ ትጥቆቻቸውንም አልባሳቱንም ጭምሩ መለዮቻቸውም ጭምር ይዘው ነው የሄዱ ሽፍቶቹ እና ይሄ ኃይል ይሄን ትጥቅ ተጠቅመው እንደገና መልሰው ጉዳት ያደረሱበት ሁኔታ ከመጋቢት 7 እስከ 16 ባለው በዚሁ ወር ውስጥ እንደገና ተከታታይ የሆነ ጥቃቶች ያደረሱበት ሁኔታ እንዳለ ያው ህብረተሰባችን ይታወቃል። በእነዚህ ጊዜያቶች በ8 ንጹሃን ዜጎች ላይ የህይወት አደጋ ደርሷል። መጋቢት 22 ላይ በነበረው ሁኔታ 7 የጸጥታ ኃይሎቻችን ላይ ህይወታቸው አጥተዋል፣ ተሰውተዋል። 3ቱ የፖሊስ አባላት ናቸው፣ 4ቱ የሚሊሻ አባላት ናቸው። 7 የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል።
እጃቸውን በጥቃቱ ያስገቡ ያሏቸውን የመንግስት ስራ ኃላፊዎችን ጨምሮ የክልሉ መንግስት ወንጀለኞችን በቁጥጥር ስር ማዋሉን ገልጧል። በምዕራብ ኦሞ ዞን ማጂ ወረዳ በ2 ብሔረሰቦች መካከል የተፈጠረውን ግጭት ለማርገብ በአካባቢው ሰፍሮ በነበሩ የክልሉ ልዩ ኃይል አካላትን ጨምሮ 11 ሰዎች መገደላቸውም ተናግሯል።
ልዩ የፖሊስ ኃይላችን እዛ ቦታ መስፈሩ ያልተመቸው የሱርማ ታጣቂ ቡድን መጥቶ በልዩ ኃይላችን ላይ ያልተጠበቀ ጥቃት የተነዘረበት ሁኔታ ነው የተፈጠረው እና በዚህም ምክንያት 7 ያህል የልዩ ኃይል አባሎቻችን የተሰዉበት ሁኔታ ተከስቷል። በአጠቃላይ በዚህ አካባቢ የሚሊሻ አባላትም አሉ የተሰዉ፣ የአካል ጉዳትም የደረሰባቸው አሉ ነው። 6 ያህል የልዩ ኃይል አባላት እንደዚሁ ደግሞ 5 የሚሆኑ ደግሞ ሚሊሻ አባላት በድምሩ 11 የሚሆኑ ህይወታቸው አጥተዋል፣ ተሰውተዋል። እንደዚሁ ደግሞ 15 ያህል የአካል ጉዳት አጋጥሟቸዋል። በነበረው ሁኔታ የኃይል መበተንም ስላጋጠመ እስካሁን አድራሻቸው ያልታወቁ 9 ያህል ልዩ ኃይል አባላትና ሚሊሻዎች ያሉበት ሁኔታ ስለጊዜው ማወቅ አልተቻለም። ይሄ በጣም ከፍተኛ ጉዳት ነው። በአሁን ሰዓት በሁለቱ ዞኖች መካከል ግጭት የለም፣ ቆመዋል። ስለዚህ አጥፊዎቹ ለህግ የማቅረብ እና በዚህ አካባቢ በኃይልና በአመፅ መንገድ በመሄድ አካባቢውን የሚረብሹ አካላትን ለማስታገስ በቀጣይነትም የተጠናከረ ስራ የሚሰራበት ሁኔታ ይኖራል።
ሰሞኑን ጥቃት ከደረሰባቸው አካባቢዎች 3ኛው አካባቢ የአማሮ ልዩ ወረዳ ሲሆን ከ2 ሳምንታት በፊት ለእርቅ ተቀምጠው ነበር ባሏቸው በሀገር ሽማግሌዎችና በመንግስት የስራ ኃላፊዎች ላይ በተፈጸመ ጥቃት ሰዎች መገደላቸውን ተናግረው አሁንም በወረዳው ያለው ህዝብ በስጋት ውስጥ መኖሩን አረጋግጧል።
የጸጥታ ችግር የተፈጠረባቸው አካባቢዎች አሁንም ቢሆን ህዝባችን ውስጥ ስጋት አለ። መንግስት ድረሱልኝ የሚል ጥሪ ያቀርባል። መንግስት አቅም በፈቀደ መጠን እነዚህ ዜጎች ጋር ደርሶ ህይወት ለመታደግ ጥረት እያደረገ ነው። በስጋትነት የሚነሱ ነገሮች ለምን ሰጋ ብለን ይህንን ልናነሳ አንችልም። ትክክል ነው ማለት ነው። እና ይህንን ችግር ግን የምንፈታው መንግስትና ህዝብ አብሮ ከቆመ፣ መንግስትና ህዝብ ከጸጥታ ኃይሉ ጋር ህዝቡ ከጸጥታ ኃይሉ ጋር አብሮ ከቆመ ግን የምንፈታው ችግር ነው ብለን ነው የምናምነው። ስለዚህ አንዳንድ አካባቢዎች የታጠቁ ኃይሎች ስላሉ እነዚህ የታጠቁ ኃይሎች ጥቃት ሊያደርሱ ይችላሉ የሚል ሚነሳ አለ። በዛ ምክንያት ህዝባችን በስጋት ከአንድ ቦታ ሌላ ቦታ ሽሽት የሚገባበት ሁኔታ ሊያጋጥም ይችላል። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በተለይ ደግሞ አሁን ወደ ምርጫ ስንገባ የዚህ አይነት አስተሳሰቦች ሊሰፉ ይችላሉ።
በጉራ ፈርዳ ወረዳ በሳምንቱ መጨረሻ 10 ሰዎች በግፍ መገደላቸውን የጉራ ፈርዳ ወረዳ ነዋሪ ለአሜሪካ ድምጽ ተናግሮ ነበር።
ሰዎች ሞተዋል፣ ተገለዋል። ከአስር በላይ ሰው ሞቷል። በርካታ ሰዎች ተፈናቅለዋል። በቃ ሶስቱም ቀበሌ ተፈናቅሏል፣ ወጥቷል። ሶስት ቀበሌ ህዝብ ወጥቶ ከቀደሙት ይልቅ አሁን ከሶስት ቀበሌ ህዝብ ወጥቶ ኩጃ ትምህርት ቤት ውስጥ ነው ተጠልሎ ያለ። ምንም ሌላ የተጋጨ የግል ቁርሾና የግል ጠብ ኑሯቸው አይደለም። በቃ ሆን ተብሎ ቀደም ሲል እንትን ሲሰራ የነበረው ይሄ ሆን ተብሎ ዘር ተኮር ለዛ መሳሪያ ተብሎ የተደራጁ ኃይሎች ናቸው በየቀጠናው እየተዘዋዘሩ የሚሰሩት ስራ ነው።
የክልሉ መንግስት ይህንን በተመለከተ የተገደሉ ሲቪሎችን በቁጥር ባይዘረዝሩም በርካታ ሰዎች ተገለዋልም ብሏል። በተመሳሳይ በአማራ ወረዳም በጥቂት ቀናት ውስጥ በተፈጸመ ጥቃት ከ12 በላይ ሰዎች መገደላቸውን ስማቸው እንዳይጠቀስ የፈለጉ የወረዳው ነዋሪ ለአሜሪካ ድምጽ ተናግሯል።
ዛሬ ጠዋት ላይ ደግሞ ማሳ ላይ የነበሩ ሁለቱን አርሶ አደሮች ቆሬ ቀበሌ ከምዕራብ ጉጂ ሱሮ ባርጉዳ ወረዳ ሜጣሪና ጋልማ ከተባሉ አካባቢ የመጡ ጉጂዎች የታጠቁ የጉጂ ሰራዊት ወይም ሚኒሻዎች ሁለቱን አርሶ አደሮችን ሊገምር ቻሉት። አርሶ አደሮቹም አርሶ አደር አዶኛ ሉቃስና አርሶ አደር ኢሳ ሹሌ የተባሉ በከረዳ ቀበሌ እንደዚሁ በ9 ከረዳና ሸሮ ቀበሌ ላይ ግድያ ተፈጽሟል። ስለዚህ በዛው የቀጠለበት ሁኔታ አለ። ከረዳ አሁን በመቀጠል እንደዛው በከረዳ አካባቢ ላይ ከፍተኛ ተኩስ ልውውጥ ተደርጓል። እጅግ በጣም የታጠቀ ኃይል በምዕራብ ጉጂ ዞን በሱሮ ባርጉዳ ወረዳና በገላና ወረዳ ላይ የገቡበት ሁኔታ ከሰው አቅም በላይ በሆነ ሁኔታ ጥቃት እየፈጸሙ ነው ያሉት አካባቢ ላይ ማለት። ስለዚህ በሁለት ሳምንት ውስጥ 12 ሰው የሞተ ማለት ነው።
አቶ ርስቱ መንግስት ሰላም ለማረጋገጥና የህግ የበላይነትን ለማስከበር ጥረት እያደረገ መሆኑን ገልጧል።
በአሁን ሰዓት አካባቢው ሰላም ነው ያለው። ነገር ግን አሁንም ቢሆን እነዚህ የታጠቁ ኃይሎች ሰላማዊ በሆነ መንገድ ትጥቃቸውን ለመንግስት አስረክበው ሰላማዊ በሆነ መንገድ ባጠፉት ጥፋት ለህግ የሚቀርቡበት ሁኔታ እንዲፈጠር የጀመርናቸው ስራዎች አሉ። የአካባቢ የመስተዳደር አካላት፣ አገር ሽማግሌዎችም ጨምሮ የተጀመሩ ስራዎች አሉ። ሰላማዊ በሆነ መንገድ አካባቢው ያለው ውጥረት እንዲረግብ እንፈልጋለን። ግጭት እንዲቆም እንፈልጋለን። ይህ ኃይል በሰላማዊ በሆነ መንገድ አሁንም ትጥቁን አውርዶ ጥያቄዎች ካሉትም ሰላማዊ በሆነ መንገድ ለመንግስት ከመንግስት ጋር ቀርቦ ውይይት አድርጎ ችግሮች እንዲፈቱ የማያደርግ ከሆነ ደግሞ የጸጥታ ኃይሉ ከህብረተሰቡ ጋር በመሆን አስፈላጊውን እርምጃ የሚወስድበት ሁኔታ ይኖራል። እስካሁንም በነበሩ ሂደቶች ሁሉ አስፈላጊውን እርምጃ መያዝ የተቻለው ለህግ የማቅረብ መያዝ ያልተቻለውና ፍልሚያ ውስጥ ገብቶ አሻፈረኝ የሚለው ካለ ደግሞ ጸጥታ ኃይሉ ጋራ በመረጠው መንገድ እርምጃ እየተወሰደ የመጣበት ሁኔታ ነው ያለው። ይህንን የበለጠ ተጠናክሮ የሚቀጥልበት ሁኔታ ይኖራል።
የአካባቢዎቹን ሰላም ለማረጋገጥ እየሰራሁ ነው የሚለው የክልሉ መንግስት በቀጠናዎቹ ሰላም ተፈጥሮባቸዋል ይበል እንጂ የአካባቢዎቹ ነዋሪዎች ግን አሁንም የደህንነት ስጋት እንዳለባቸው ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ደግሞ ወደ ምዕራብ ኢትዮጵያ ያሻግረናል። በቤንሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ ግልገል አቅራቢያ ትላንት ረፋዱ ላይ የታጠቁ ኃይሎች በአንድ የህዝብ ማመላለሻ አውቶቡስ ላይ በከፈቱት ተኩስ የሰባት ንጹሐን ዜጎች ህይወት ማለፉ ተገለጠ። የጸጥታ ኃይል በአካባቢው ፈጥኖ በመድረሱ 10 ታጣቂዎችን መደምሰሱን የቤንሻንጉል ጉሙዝ ክልል የኮማንድ ፖስቱ አስተባባሪ ሌተና ጀኔራል አስራት ዴኔሮ ዛሬ ለአሜሪካ ድምጽ ገልጠዋል። የማዘዣ ጣቢያው ጨምሮም የአካባቢውን ጸጥታ ለመመለስ ያቅደው ታጣቂዎች በሰላም እጃቸው እንዲሰጡ ጥሪ በማድረግና አሻፈረኝ ያሉት ላይ ግን እርምጃ በመውሰድ መሆኑን አመልክተዋል። በእስካሁኑ እርምጃውም ቁጥራቸው 3500 የሚደርስ ታጣቂዎች እጃቸውን ሰጥተው የተሃድሶ ስልጠና እየወሰዱ ነው ብሏል። አስቴር ምስጋናው ከሌተና ጀኔራል አስራት ዴኔሮ ጋር ያደረገችውን ቆይታ እንዲህ ታቀርበዋለች።
የቤኒሻንጉል ጉምዝ ክልል ኮማንድ ፖስት አስተባባሪ ሌተናል ጄኔራል አስራት ዴኔሮ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ ትላንት በመተከል ዞን ዋና ከተማ በለሳ አቅራቢያ የተፈጠረውን እንደሚከተለው ነው ያብራሩት።
ከትናንትናው ረፋድ አካባቢ በተለምዶ መተከልና በመተከል ከተማ ግልገል በለስ ከተማና በቻግኔ መካከል ላይ ሁለት መኪናዎች ላይ ሽፍቶች በድንገት በከፈቱት ተኩስ ሰባት ንጹሐን ወገኖቻችን ህይወታቸው አልፏል። አንድ ሰው ቆስሏል እና ሰራዊታችንም እዛ አካባቢ በመኖሩ ጥሎ ደርሶ በዚህ ሽፍቶችንም እርምጃ በመውሰድ በሽፍቶች ላይ ወደ 10 የሚሆኑት ላይ የሞት 5 የሚሆኑት ደግሞ በመማረክ ሌሎችን እንደዚሁ በማቁሰል ዛካቢ የነበረውን ሁኔታ በወቅቱ አረጋግተው ከዛ በኋላ ወደ ሌሎች አካባቢዎችን ሽፍቶችን በመከታተል እርምጃ እየወሰዱና አሰሳ እያደረጉ ያሉበት ሁኔታዎች አሉ።
በክልሉ የተቋቋመው ኮማንድ ፖስት አካባቢውን ወደ ቀደመ ሰላሙ ለመመለስ እየሰራ ያለው በሁለት መንገድ መሆኑን ጄኔራሉ ገልጸዋል። የመጀመሪያው ሽፍታ በማለት የጠሯቸውን ታጣቂዎች የሰላም ጥሪ ተደርጎላቸው ወደ አካባቢው እንዲመለሱ ማድረግና ሁለተኛው ደግሞ እንቢባሉት ላይ እርምጃ መውሰድ ነው ብለዋል።
ታጣቂዎች ነበሩ። እነዚህ ታጣቂዎች በሁሉም ወረዳዎች ላይ ያሉት በሰላም እንዲገቡ እና በየጫካው ሆነው ሰራዊታችንም እየተዋጋ ኦፕሬሽን እየተሰራ እንደዚሁ በተለያየ ቦታ ላይም እየሾለኩ ህዝቡ ላይ ጉዳት እንዳያደርሱ የሰላም ጥሪ ጎን ለጎን እየቀረበላቸው በሰራዊቱ ከፍተኛ መስዋዕትነት እየተከፈለም ቢሆን በኦፕሬሽን ስራዎች ተሰርቶ የሚደመሰሰውም እየተደመሰሰ በሰላም የሚገባውም በሰላም እየገባ በአምስቱም ወረዳዎች ላይ አስቀምጠናል። እነዚህ ሰዎች ቀጣይ ደግሞ ታድሶ መግባት አለባቸው። ታድሶ ሳናረግ ዝም ብለን መበተን አንችልም። ዝም ብለን ከበተንን አመለካከታቸውን ህገ መንግስታዊ አመለካከት፣ ህዝባዊ አመለካከት፣ ብዝሃነት አመለካከት፣ የአንድነት እና አብሮ የመኖር የመሳሰሉት ጉዳዮች ላይ በተዘጋጁ ጽሁፎች ላይ ውይይት ተደርጎ ታድሶ ላይ ተማምነን ወደ የመኖሪያ ቤታቸው ወደፊትም የሚቋቋሙ ይሆናል። ዝም ብለው የሚጣሉ አይደሉም፣ ዜጎች ናቸው። እንደዚህ ካላደረግን ሰላም አይመጣም። ተመልሶ ህዝባችንን ነው የሚጎዳው፣ ሌላ አይደለም። እነዚህ ሰዎች ዝም ብለን እንደፈለጋቸው ሆኖ ብለን ብንጥላቸው ተመልሶ ለህዝቡ ነው ጠንቅ የሚሆኑት፣ የሚበሉትን ካጡ ማን ይከታተላቸው ከሆነ። ስለዚህ ይሄ ነው እየተደረገ ያለ። ይሄ ደግሞ ለህዝብ ደህንነት እንጂ ለታጣቂው በመስራት ወይ ደግሞ ለታጣቂው የተለየ ጥቅም ለማድረግ አይደለም እና ህዝባችንም ልገነዘብ የሚገባው ኮማንድ ፖስቱ ይሄንን አስቦ እየሰራ ነው። አሁንም ቢሆን በተቻለ መጠን እነዚህ ሰዎች በሰላም ስለገቡ ከነሱ የወጣ ብሎ ደግሞ አደጋ የሚያደርሰውንም እርምጃ እየወሰድን እርምጃ ተወስዷል ቅድም እንደሰማችሁ እና ሌሎችም የቀሩት ደግሞ ሁሉም ቡድኖች በሰላማዊ መንገድ ወደ ታድሶ ገብተው ታድሳቸውን ወስደው እንደ ማንኛውም ህብረተሰብ በእርሻም በተለያየ መንገድም እንዲቋቋሙ የሚደረግበትን ጥረት ነው የምናደርገው እንጂ እነሱ ምን ከመጡ በኋላ የራሳቸው ጉዳይ ከተባለ ጉዳቱ ለሀገርም ለህዝብም ስለሆነ ነው።
እስካሁን ምን ያህል በቁጥጥር ስር ውለዋል? በተደረገላቸው ጥሪ መሰረት
እስካሁን 3500
ተፈናቅለው ያሉ ዜጎችን ወደ መጡበት ቀይ ለመመለስ ከሰላም ሚኒስትር ጋር በጋራ እየሰሩ መሆኑንም ሌተናል ጄኔራል አስራት ዲኔሮ ተናግረዋል።
በርካታ ሚሊሻዎችን አሰልጥነናል። የቀሩን አካባቢ ቀበሌዎች አሉ። እሱ አካባቢ ያሉ ቀበሌዎችን ለማሰልጠን አንዳንድ በግጭቱ የቀበሌ መዋቅር አካባቢ ማጠናከር ያለባቸው የመንግስት ተቋማትን የማጠናከር ልክ እንደ ትምህርት ቤቶች፣ ጤና፣ ግብርና ማሰልጠኛዎች የመሳሰሉትን የማጠናከር ስራዎች ባለሙያው እዛ እንዲገባ ለማድረግ እነዚህን እያጠናከርን እንደገና ህዝቡ ተመልሶ የእርሻ ግብዓቱን አግኝቶ መልሶ የሚቋቋምባቸውን በሰላም ሚኒስትርን በኩል ተቀናጅተን እየሰራ ነው እና ይህንን ጨርሰን በአጭር ጊዜ ውስጥ እንመልሳለን ብለን የመጨረሻ እቅድ ላይ ያለን ነው። ይሄ ያጋጠመን ይህም ቢሆን ከተረጋጋና ብዙ ነገሮችን ወደ ቦታው ከመለስን ከመጋቢት ወር ብዙም ሳይዘል በመጋቢትና በሚያዝያ አካባቢ ህዝቡን ለመመለስ አቅደናል።
በአካባቢው ባሉ ህዝቦች ዘንድ አሉባልታ በመንዛት ሽብር እንዲፈጠር የሚያደርጉ ኃይሎችን ሴራ ለማክሸፍም የግንዛቤ ማስጨበጥ ስራ እየተሰራ ነው ብለዋል።
አሉባልታዎች እና አንዳንድ ወገኖች የተለያዩ የሚያስፈራሩ ነገሮችን በማሰራጨት ለምሳሌ ግልገል በለስ ትልቅ ከተማ ነው፣ የዞን ከተማ ነው፣ ግልገል በለስ ማታ ዛሬ ተከቧል በማለት ቤት ውስጥ ሆኖ ይህ በመተኮስ ያንተ ተስገው ነገር ተከሰተ በማለት ሌላ ኃይል ተጭኖ እናንተን የሚጨርስ በመኪና ተጭኖ ገብቷል የሚሉ ማስፈራሪያዎችንም በእነሱ ላይ በመንዛት በሰላማዊ ህዝብ ላይ እና በሌሎች በሁሉም ማህበረሰብ ላይ መረጋጋት እንዳይፈጠር ጦርነት እየተከሰተ ነው እያሉ በጣም መረጋጋት የሚነሱ ወሬዎች በጣም የተበራከቱበት ነው። እሱ ላይ ህዝቡ እንዲረጋጋ ግንዛቤ ስራዎችም እየተሰሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች እና የተለያዩ ህብረተሰብ ክፍሎችን ሁላችንም በተለያዩ ወረዳዎች ላይ እየዞርን እያወያየን እያረጋጋን ያለንበት ነው። አሁን ያለው በዛም ጋር አሁን ያለው ሁኔታ የተሻለ ሁኔታ ላይ ነው ያለው። እሱን የበለጠ በሰላሙ እና በመረጋጋቱ ላይ መተማመን እንዲኖር አሁን በተጨባጭም ስብሰባ ከበባ ላይ ያለን።
ትናንት ይህ ችግር ሲፈጠርም ከአምስት ወረዳዎች በሰላም ጥሪ የተመለሱ ከታጣቂዎች አስተባባሪዎች ጋር ውይይት ሲካሄድ እንደነበር የኮማንድ ፖስት ሌተናል ጄኔራል አስራት ዲነሮ ተናግረዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ተከታዩ ደግሞ አድማጮች ወደ ጅጅጋ ይወስደናል። በሶማሌ ክልል በምርጫው ለመወዳደር የተመዘገቡ የፖለቲካ ፓርቲዎች አስፈላጊውን የምርጫ ዝግጅት እያደረጉ መሆናቸውን አስታወቁ። ከእጩ ምዝገባ ጋር በተያያዘ ለምርጫ ቦርድ ሲያቀርቧቸው የነበሩ ቅሬታዎችም በአብዛኞቹ መቀረፋቸውን ይናገራሉ። ባለፈው ሳምንት ወደ ጅጅጋ አምርቶ የነበረው ዘጋቢያችን አዲስ ቸኮል የተፎካካሪ ፓርቲ አመራሮችን አነጋግሮ ተከታዩን።
በሶማሌ ክልል ለስድስተኛው ብሔራዊ ምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች ለምርጫው አስፈላጊ ዝግጅት እያደረጉ መሆናቸውን ለቪኦኤ ገልጸዋል። በክልሉ ለሚካሄደው ምርጫ ገዢው ፓርቲ ብልጽግናን ጨምሮ ኦብነግ፣ የምዕራብ ሶማሌ ዴሞክራሲያዊ ፓርቲ፣ የነጻነትና እኩልነት ፓርቲ እንዲሁም ኢዜማ እጩዎቻቸውን አስመዝግበው ለምርጫ ዝግጅት እያደረጉ መሆናቸውን አስታውቀዋል። ኢዜማ፣ ኦብነግና ምዕራብ ሶማሌ ዴሞክራሲያዊ ፓርቲ በእጩ ምዝገባ ወቅት ከጊዜ ጥበትና ከምርጫ ቦርድ ቅርንጫፎች ዝግጁነት መዘግየት እንዲሁም ከመልካም ምድር አመቺ አለመሆን አንጻር ማስመዝገብ ያልቻላቸውን እጩዎች በተመለከተ ለምርጫ ቦርድ ያቀረቧቸው ቅሬታዎች አብዛኞቹ ምርጫ ቦርድ እንደፈታላቸው ዛሬ ለቪኦኤ አስታውቀዋል። ሆኖም አሁንም የሚቀሩ አሉ ባዮች ናቸው። በሌላ በኩል በምርጫ ጣቢያዎች ያሉ የመንግስት ሰራተኛ ምርጫ አስፈጻሚዎች አብዛኞቹ ለገዢው ፓርቲ ያዳላሉ የሚል ክስ ኦብነግና ምዕራብ ሶማሌ ቢያቀርቡም ምርጫ ቦርድም ሆነ ገዢው የሶማሌ ክልል ብልጽግና ፓርቲ ግን ወቀሳውን አልተቀበሉትም። የምርጫ ቦርድ እምነትን በማይጣሉበት የምርጫ አስፈጻሚዎች ላይ አስፈላጊ ጥቆማ እንዲሰጥ ጥሪ ማቅረቡን ተከትሎ ከሶማሌ ክልል የቀረበ ጥቆማ አለመኖሩን የቦርዱ ቃል አቀባይ ሶሊያና ሽመልስ ለቪኦኤ አስታውቀዋል። የኢዜማ ጅጅጋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጥላውን መልኬ ፓርቲያቸው በሶማሌ ክልል የአማራ ፓርቲ ነው የሚል አረዳድ በአንዳንዶች እንዳለ ገልጸው ይህን አመለካከት ግን ፕሮግራማቸውን እያስረዱ እያሳመኑ መሆናቸውን ይናገራሉ።
አንዳንድ የገጠመ ምንድን ነው? ዜማ የአማራ ፓርቲ ነው አንዳንድ ቦታ ላይ ያጋጠመ ነገር ግን ዜማ ለምሳሌ ቀብሪ ዳህር ተወዳዳሪ የቀብሪ ዳህር ልጆች ናቸው። እዛው ማህበረሰብ የሚያውቃቸው ህዝቡን ለማስረዳት የሚችሉ ቋንቋም በራሳቸው ቋንቋ ዜማ ፕሮግራሙ ሲያዘጋጅ የፖለቲካ ፕሮግራም ሁሉም በቋንቋው በሶማሌ ቋንቋ ነው ሁሉም ክልሉ ሲንቀሳቀስ ሁሉም ያሉ ማህበረሰቡ ባከበረ ቋንቋውንም ሁሉንም ነገር ባከበረ መንገድ ነው የሚንቀሳቀሰው እና የራሳቸው ልጆች ናቸው። ምክንያቱም የዜማ የሚከተለው ትክክለኛ ፌዴራሊዝም ያልተማከለ አስተዳደር። ያልተማከለ አስተዳደር ማለት ምሳሌ ወስደን ጅጅጋን የጅጅጋ ልጅ አስተዳደር፣ ሶማሌ፣ አማራ፣ ሌላው አይደለም የጅጅጋ ልጅ አስተዳደር፣ እሱም በህዝብ የተመረጠ ለዛም አሁን ማህበረሰቡ እየተረዳ ነው።
ያልተማከለ አስተዳደርና ህዝባዊ ተቀባይነት ያላቸው እጩዎችን ማቅረብን በመስፈርትነት ቢጠቀሙም በመስፈርታቸው መሰረት በእጩዎች ካቀረቧቸው 66 ተወዳዳሪዎች መካከል ግን 62ቱ በብሔራቸው ሶማሌ መሆናቸውንም እግረ መንገድ ጠቅሰዋል። ያም ሆኖ አንዳንዶች ጎሳቸው እየተጠቀሰ ሁሉ ላለመመዝገብ እንቅፋት እንደሚያጋጥማቸው አቶ ጥላውን ይናገራሉ። የምዕራብ ሶማሌ ዴሞክራሲያዊ ፓርቲ ከ1960ዎቹ ጀምሮ የትጥቅ ትግል ማድረጉን ትቶ ከሽግግር መንግስቱ ጀምሮ በክልሉ ፖለቲካ ላይ እየተሳተፈ የሚገኝ አንጋፋ የፖለቲካ ፓርቲ መሆኑን የሚናገሩት የፓርቲው ሊቀመንበር አቶ ሂር ሲዶን የክልሉ ምርጫ ቢያሸንፉ ክልሉን በተሻለ ሁኔታ ለመምራት የሚያስችል ፕሮግራም እንዳላቸው ይናገራሉ።
ከዚህ በኋላማ ተወዳድሬን ካሸንፍ ለህዝቡ ጥሩ ያው ፕሮግራም አለ እና ፕሮግራም ደግሞ እናስተዋወቃለን። ህዝቡ በየጊዜው ያስተዋወቅ ነው፣ ለወደፊትም እናስተዋወቃለን። አሁን ካምፔኑ ሲጀመር ስብሰባዎችን ያካሄድ እናሳወቅ ነው። ይሄ ድርጅት ነባር ድርጅት ነው። ለምሳሌ ቻርተሩን የፈረሙትን ፓርቲዎች አንዱ
ነው።
ሽግግር መንግስት
ለበርካታ ዓመታት ሲያካሄድ የነበረውን የትጥቅ ትግል ትቶ በሰላማዊ መንገድ ለመታገል ወደ ሀገር የገባው ኦብነግ ከክልሉ ስፋት አንጻር ሁሉንም ነዋሪ ለመድረስ ቢቸገሩም አስፈላጊውን ዝግጅት እያደረጉ መሆናቸውን የፓርቲው ቃል አቀባይ አብዱልቃድር ሀሰን ሂርሞጌ ይገልጻሉ። የምንችለውን ሁሉ እያደረግን ነው። የሶማሌ ክልል ሰፊና ህዝቡ ተበታትኖ የሚኖርበት ክልል ነው። በመሰረተ ልማትም ዝቅተኛ ነው። እናም ህዝቡን ለመድረስና ለማናገር አስቸጋሪ ነው። ግን የምንችለውን እያደረግን ነው። እጩዎቻችንን በሁሉም ቦታ ለማቅረብ እየጣርን ነው። መራጮቻችንንም እያዘጋጀን ነው። ይህ ምርጫ ለሶማሌ ህዝብ አዲስ ነው፣ ለኢትዮጵያም አዲስ ይመስለኛል። ምርጫው እውነተኛ ነው ወይስ እንዳለፉት አምስት ምርጫዎች የውሸት ነው የሚለውን እናያለን። የምርጫ ስርዓቱም ህጉም መራጩም አስመራጩም የምርጫ ሂደቱም ተቋማቱም ሁሉም ነገር የውሸት ነበር። ህዝባችን የትክክለኛና ነጻ ምርጫ ልምድ የለውም። መራጮቻችንንና እጩዎቻችንን ለዚህ ማዘጋጀት ቀላል አይደለም፣ ግን የምንችለውን ሁሉ እያደረግን ነው ነው ያሉት። ከዚህ ባሻገር በክልሉ የተከሰተው ድርቅም በምርጫ ዝግጅታቸው ላይ ጥላው እንዳጠላበት ነው አቶ አዳነው የሚናገሩት። የክልሉ ገዢ ፓርቲ ብልጽግናም ለምርጫ ዝግጁ አይደለም፣ ሙሉ ስልጣኑ ጠቅልሎ ለመያዝ ነው ፍላጎቱ ሲሉ ይከሳሉ። የሶማሌ ክልል ብልጽግና ጽህፈት ቤት ኃላፊ አቶ መሀመድ ሻሌ ግን ክሱን አይቀበሉም። በክልላቸው ሁሉም ተፎካካሪ ፓርቲዎች በነጻነት እየተንቀሳቀሱ እንደሆነ መታሰሩንና አንድም ፖለቲከኛ ለመታሰሩን በማስረጃነት ይጠቅሳሉ። ሌሎች ተፎካካሪ ፓርቲዎች በተለይ ኦብነግን ፕሮግራም የለውም ብለው የሚከሱት አቶ መሐመድ ሻሌ የእርሳቸው ፓርቲ ብልጽግና ግን ከፖለቲካ ፕሮግራሙ ባሻገር በሶማሌ ክልል ባለፉት 2 ዓመታት ባስመዘገበው መርታ እንደሚመረጥ ተስፋ አላቸው።
ሶማሌ ክልል እርስ በርስም ሆነ ከሌላው አጎራባች ክልሎችም ካሉት የብሔር ብሔረሰብ ህዝቦች ላይ የነበረውን አብሮነት ተበጥሶ ጥላቻና ጦርነት ለመፈናቀል ያለበት ሰሞን ነበር። ስለዚህ ከዛ ሁሉ ወጥተን ብዙ የተሰዘቡ ሴሮች ነበሩ። ክልሉ እንዳይረጋጋ ይታወሳል። የክልሉ የወቅቱ የነበረው አመራር እኛ ከዚህ ከወጣን እንደ ባግዳድ ይሆናል ሶማሌ ክልል እንጂ መልሶ ተቋቁሞ አብሮ ሶማሌ ክልል እንደ ክልል የሚቀጥል ምን እምነት የላቸው አልነበራቸው። በተለያየ መድረኮችም ዛቻ መስፈራሪዎችም ሲያደርጉ ነበር። ከዛ ተነስተ ዛሬ ክልል ውስጥ ደግሞ አብዛኛው በአገሪቱ ክፍል የተረጋጋና ሰላም ያለበት ክልል ማድረግ ችለናል። ስለዚህ ፖለቲካሊ ሰላምም ልማትም ብነሳ የነበሩት የሶማሌ ክልል በትምህርትም በጤናም በመሰረተ በመንገድም የተለያዩ ተአምር ስራዎች አሉ። የሰራናቸው ስራዎች በለውጥም በሂደትም ያሳየናቸው ተጨባጭ ነገሮች ህዝቡ የነበረው ኤክስፔክቴሽን ከዛ በላይ ነው ይችላል። ምክንያቱም የነበረው ችግር ሁሉም በግሉ ለውጡም ኤክስፔክት የሚያደርገው ነበር ነበር። ያን ነገር ያው ማሟላት ሁሉም ይቻላል ባይባልም በሰራናቸው ስራዎች ኢቨን ፖለቲካሊ ሜንታሊ ሰው ፍሪ ሆኖ ማሰብ ከቻለም ትልቅ ነገር ነው።
ከሳምንት በፊት ባገኘነው መረጃ መሰረት ብልጽግና፣ ኦብነግ፣ ኢዜማ፣ ነጻነትና እኩልነት ፓርቲ እንዲሁም የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በቅደም ተከተል በርካታ እጩዎችን ያስመዘገቡ ሲሆን የእጩዎቹን ቁጥር ግን እስካሁን ድረስ የተመዘገበና በምርመራ ሂደት ላይ ያለ ስለሆነ መናገር አልተቻለም። የተመዘገቡ እጩዎችን ቁጥር ከምርጫ ቦርድ ለማግኘት ያደረገው ጥረትም አልተሳካም። በክልሉ ካሉ ተወዳዳሪዎች መካከል የነጻነትና እኩልነት ፓርቲ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አድማጮች አሁን ለዚህ ክፍል ቀዳሚ ላደረግነው ዘገባ ወደ ወሎ እናቅና። ኑሯቸውን በኦሮሚያና በቤንሻንጉል ክልል አድርገው የነበሩ ቁጥራቸው ከ800 በላይ የሚደርስ የአማራ ብሔር ተወላጆች በክልሎቹ በተፈጠሩ የጸጥታ ችግሮች ሳቢያ ተፈናቅለው ወደ ደቡብ ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት አስታወቀ። ይህም ካለፉት 3 ዓመታት ወዲህ ተፈናቅለው ወደ ዞኑ የገቡትን ሰዎች ቁጥር ከ10,000 በላይ እንዲያሻቅብ አድርጎታል ይላል ጽሕፈት ቤቱ። መስፍን አራጌ ተከታትሎታል።
የጽፈት ቤቱ ኃላፊ መሳይ ማሩ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ እንዳስታወቁት በኦሮሚያ ክልል ወለጋና በቤንሻንጉል አካባቢዎች ባለው የጸጥታ ችግር ምክንያት 827 የአማራ ብሔር ተወላጆች ቤት ንብረታቸውን ጥለው ባለፉት 3 ቀናት ወደ ደቡብ ወሎ መግባታቸውን ጠቁመዋል። ቀደም ሲል ከክልሉ ተልኮ የነበረውን ምግብና ምግብ ነክ ያልሆኑ ድጋፎች ለተፈናቃዮቹ እንዲውል መደረጉን አስረድተዋል።
እነዚህን ተፈናቃዮች ደግሞ ጊዜያዊ መጠለያ ወይም ማረፊያ አመቻችተን ኦልሬዲ ወደዛ ቦታ እንዲሄዱ ያደረጉ ያደረግንበት ሁኔታ አለ። ቦታውም እንግዲህ ተውለደሬ ሀይቅ ከተማ የሚባለው መካነ ኢየሱስ የሚባል ካምፕ አለን። እዛ በቁጥር ወደ 497 የሚሆኑ ተፈናቃዮች አስገብተናል። በተመሳሳይ ደግሞ አንድ 10 ኪሎ ሜትር ዝቅ ብለን ጃሪ ላይ ወደ 332 የሚሆኑ ተፈናቃዮች እዛ ቦታ ላይ አስቀምጠናል።
ይሁን እንጂ ከተፈናቃዮቹ ብዛት አንጻር ድጋፉ በቂ አለመሆኑን ያምናሉ።
መካነ ኢየሱስ ላሉት ወደ 34.5 ኩንታል እህል ሰጥተናል። ወደ 86 ብርድ ልብስ ሰጥተናል። 86 የሚሆን ፍራሽ ሰጥተናል። እንግዲህ ይህ አንድ ፍራሽ ለ2 ለ3 እንዲጠቀሙበት ለማድረግ ነው ጥረት የተደረገው እንጂ አንድ በአንድ እንስጥ ከተባለ የቀረበ ግብአት እጅግ በጣም አነስተኛ ነው። ጃሪም አካባቢ ላይ በተመሳሳይ ብርድ ልብስ እንደዚህ ወደ 101፣ ፍራሽ ወደ 72፣ ከዛ ውጭ ምግብ ነክ የሆኑትን ደግሞ በቀመሩ መሰረት ለአንድ ሰው 15 ኪሎ ግራም በወር በዛ መሰረት የተለያዩ ግብአቶችን ለማስገባት ጥረት አድርገናል። ስለዚህ የግብአት አቅርቦቱ አካባቢ ላይ አመጣጣቸው ድንገት ስለነበረ ተቋማችን ላይ የነበሩትን ግብአቶች አንድ ፍራሽ ለ2 ለ3 አንድ ብርድ ልብስ ለ2 ለ3 በጊዜያዊነት እንዲጠቀሙ ነው ያደረግነው። ክልሉ ግን ለእነዚህ ተፈናቃዮች ምግብ ነክ ያልሆነ ድጋፍ በተሳቢ መኪና የላከበት ሁኔታ ነው ያለው። እሱ እንደደረሰን ጉድለቱን እያየን መረጃውንም በደንብ እያጠራን ለተጠቃሚዎች እንዲደርስ የማድረግ ስራ እንሰራለን።
እጥረቱን በመሙላት የደሴ ከተማ ነዋሪ በተለይም ወጣቱ ያደረገውን አስተዋጽኦ አድንቀዋል። ኃላፊው
ድንገት ነው የመጡት። ቁጥራቸው በጣም እጅግ ብዙ ነው። በቀጥታ ደሴ ነው የመጡት። ደሴ ከመጡ በኋላ በኋላ ማህበረሰቡ ደግሞ በተለይ ገንዘብ በማዋጣት ምግብ ነክ የሆኑ በማዋጣት ማህበረሰቡን ቁርስና ምሳ ለተፈናቃዮች የደገፈበት ሁኔታ አለ። ወጣቶችም ይህን ጉዳይ ባለቤቱ ነው ማህበረሰቡን የማስተባበር ስራ ሰርተዋል። እሱ በጎ ነገር ነው።
የከተማዋ ነዋሪ ከምግብና አልባሳት ድጋፉ በተጨማሪ የተዳከሙ ሰዎችን ወደ ቤት በመውሰድ ድጋፍ ማድረጉ ታውቋል። በሆሮ ጉድሮ ወለጋ ዞን ጃርደጋ ጃርቴ ወረዳ አጋምሳ ቀበሌ ነዋሪ የነበረችው ሃይባደም ከወለደች አንድ ወር አይሞላትም ያልጠናች ህፃን ይዛ አስቸጋሪ ጊዜ ማሳለፏን ነው የምትናገረው። በአካባቢው ብሔርን መሰረት ያደረገ ጥቃት መሰንዘሩ ተወልዳ ካደገችበት አግብታ ወግ ማዕረግ ካየችበት ቀይ እንድትፈናቀል እንዳደረጋ ትገልጻለች።
ፊት በጥይት ሲሉ በኋላ በካራ የገቡ ጊዜ ነፍሳችን ናምጥ ብለን ንብረት አልሸጥንም ምንም አላለንም ብድግ ብለን ለህይወታችን ለምንንም ቢሆን እንበላለን ብለን ወደ ሀገራችን እንግባ ብለን መጣን። ብዝን የመጣን ሀብትም ልሸጥ ምንም አላለን እንዲህ ሄለው ቤታችንን ልቅቅ አርገን ውጤት በንዲጃ ፍራሱ አልተዘጋም።
ች ልጅሽ ስንት ቀን ሆነ ከወለድሽ?
ተወለደች እንግዲህ ወርና እንዲዘ ይሆናታል። የወለድኩት መንገድ ነው ተቤት የወጥቼ መንገድ እንዲወለድኩ ማለት ነው። ይረጋጋል መንግስት ይደርስላል ይረጋጋል አሉና እኔን ሆነ ቦታ ወደ መንገድ እንዲሸኙኝ እዛ መሀል መንገድ ስወልድ ዘመድ ቤት ገብቼ እዛ እንዲተኛሁኝ ትንሽ በረድ ያለ ደግሞ ሊረጋጋ ነው አሉና አልጋውን ሰርቶ ቤትሽ መታረስ አለብሽ ብሎ ባለቤቴ ወደዛ ተመልሼ አንድ ቀን እጄ ቤቴ ትኝት እንዲያልኩኝ 25 ተሰው ዘው ጎረቤታችን ያለቀ ጊዜ በዛው ድግ ብዬ ወጥቼ መጣሁ። በየመንገዱ እንግዲህ ገጠር ነው ሩቅ ነው ሀገራችን መኪና አይገባውም ሲደክመኝ በየመንገዱ እያረፍኩ ካረምን።
የደሴ ከተማ ነዋሪ ወይዘሮ ማርታ ታደሰ አራሷ እስክታገግም ለመንከባከብ ቤቴ አምጥቻታለሁ ይላሉ።
ተፈናቃዮች መጥቶ ብዙ ሰው ፈሷልና አጋጣሚነቱን ላይ ስወርድ እሷን አገኘኋት እና በቃ በጣም ተሰማኝ። በጣም አለቀስኩኝ። ኑሮኝ ምናምን አይደለም አሁን እንደምታየው ቤቴ ይችና ተከራይቼ ነው የምኖረው። የተሻለ ነገር ኑሮ ሳይሆን ባለኝ አቅም በቃ የሆነ ነገር ስለተሰማኝ እንድረዳት ፈለግኩኝ እና በቃ አናገርኳቸው ላይ ይዤ መጣሁ ማለት ነው ወደ ቤት።
ከተፈናቃዮቹ አብዛኛውን ቁጥር የሚይዙት ህጻናትና ሴቶች ሲሆኑ የእድሜ ባለጸጎችም አሉበት። 15 ዓመት ያልሞላት ሌላዋ የአጋምሳ ቀበሌ ታዳጊ በከተማዋ ነዋሪ እንክብካቤ ሲደረግላት አግኝተናታል።
ስምሽ ማን ነው?
ብርቅ ያከለ።
የት ነው የተወለድሽው?
አጋምሳ።
አጋምሳ የት ነው?
አጋምሳ እዛ እኛ አገር ወለጋ።
በምን ምክንያት መጣሽ?
እዛ ስገደ ወደ ሀገራችን መጣን አገር ፍለጋ ወደዚህ ተወለጋ አሞራ አፋፍ ድረስ።
በምን መጣሽ?
በግሬ። ከዛ በላይ ቡዴ ድረስ ይዞን መጣ መኪና።
ተፈናቃዮቹ ያሉበት ይዞታ አሳሳቢ መሆኑን የገለጹትና ታዳጊ ብርቅ ያከለን ለማሳደግ ቤታቸው የወሰዱት ወይዘሮ ዋጋ የበየነ ሁሉም የበኩሉን በማድረግ ሰብአዊ ቀውሱን ለመቀነስ እንዲሰራ ጥሪ አስተላልፈዋል።
በጣም ያሳዝናሉ። ልጆቹ እስከ ሞት ደረጃ ያሉ ናቸው። በረሃብ በውሃ ጥም እንደዛ ሆኖ ስናያቸው ልጅቷን ለማምጣት ወሰንኩኝ ማለት ነው። ማለት አንድ ሰው ለነፍሱም ይሁን ለምኑም መወጣት አለበት ግዴታውን ብዬ ነው። አባቷን አግኝቸዋለሁኝ። ከሷ የእሷ ታናናሾች አምስት አሉ። በጣም ህጻኖች ናቸው። ያው ባደራ መልክ ነው የሰጠኝ። ስልክ የላቸውም፣ አድራሻ የላቸውም። የእኛም ቤት ነው ያዩት። ያው ሲመቻችልኝ መጥቼ ይጠይቃታለሁ ብሎ ነው ሰጥቶኝ ሄደው።
ተፈናቃዮቹን በዘላቂነት ከማቋቋም አንጻር የመንግስት አቅጣጫ ምን ይሆን? የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሳይ፣
እንግዲህ በዘላቂነት ከማቋቋም አንጻር እንደ ክልል የተሰጠን አቅጣጫ ምንድን ነው? አሁን በተፈጠሩት ወቅታዊ ግጭቶች ምክንያት ያው ቀያቸውን ለቀው ወደዚህ መጥተዋል። ስለዚህ የአካባቢ ላይ በሚሰራ የህዝብ ለህዝብ ግንኙነት ስራ፣ የአመራር ለአመራር ስራ፣ አካባቢው ሰላም ከሆነ ሰላሙ የተረጋገጠ ከሆነ በቀጥታ መልሶ የማቋቋም ስራ ቀደም ሲል ወደ ተፈናቀሉበት አካባቢ የሚሰራ ነው የሚሆነው።
ለውጡ ከመጣ ካለፉት 3 ዓመታት ወዲህ ከኢትዮጵያ የተለያዩ አካባቢዎች ተፈናቅለው ወደ ደቡብ ወሎ የገቡት ተፈናቃዮች ብዛት ከ10 ሺህ ማለፉን ከጽህፈት ቤቱ ያገኘነው መረጃ ያመለክታል። ከየካቲት 27 2021 ዓ.ም ጀምሮ በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን በተለያዩ ወረዳዎች ማንነትን መሰረት ያደረገ ጥቃት ተሰንዝሮብናል ያሉ አስተያየት ሰጪዎችን ዋቢ አድርጎ የዛሬ 3 ሳምንት ገደማ ቪኦኤ እንደዘገበው ህጻናትንና ሴቶችን ጨምሮ 42 ሰዎች በታጣቂዎች ተገለዋል። በሆሮ ጉድሮ ወለጋ ይመለከታቸዋል የተባሉትን የጃርደጋ ጃርቴ ወረዳ አመራር በተንቀሳቃሽ የእጅ ስልካቸው ላይ ለማግኘት ያደረግኩት ጥረት አልተሳካልኝም። የቤኒሻንጉል ጉምዝ ኮማንድ ፖስት አስተባባሪ ሌተናል ጀነራል አስራት ዴኔሮ በስጋትም ሆነ በመፈናቀል ከአካባቢያቸው የለቀቁ መኖራቸውን አምነው ከቀያቸው የተፈናቀሉትን ወደ ቀያቸው የመመለስ ስራ ይሰራል ብለዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በምዕራብ ዩናይትድ ስቴትስዋ የኮሎራዶ ክፍለ ግዛት ዴንቨር ከተማ ነዋሪ የሆነ የ12 ዓመት ታዳጊ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የሚገኝ ትንፋሽን የሚያዝ አደገኛ ውድድር ሲጫወት በደረሰበት አደጋ አሁን በሞትና ህይወት መካከል ይገኛል። የውድድሩ ተሳታፊዎች ትንፋሻቸውን በመያዝ ራሳቸውን እንዲስቱ የሚጠይቅ ሲሆን ህፃኑ ጆሹዋ ባደረገው ሙከራ ኦክሲጅን ወደ ጭንቅላቱ እንዳይሄድ እንዳደረገውና ራሱን ስቶም እንደተገኘ ወላጆቹ ለአሜሪካ ድምጽ ተናግረዋል። ስምኝሽ የቆየ ይህንን እና ሌሎች በማህበራዊ ሚዲያ ላይ የሚሰራጩ አደገኛ መልእክቶች በልጆች ላይ የሚያደርሱትን ጉዳት የሚዳስስ ዘገባ ወላጆችንና ባለሙያዎችን አነጋግራ እንዲህ አሰናድተዋለች።
የ12 ዓመቱ ጆሹዋ ኃይለ ኢየሱስ የ7ኛ ክፍል ተማሪና ለወላጆቹ ከመንትያ ወንድሙ በደቂቃ ቀድሞ የተወለደ የመጀመሪያ ልጅ ነው። ሎትሮ አብዝቶ ተጫዋች፣ ሙዚቃ የሚወድ፣ ምግብ ማብሰል የሚሞክርና በቤተክርስቲያን ተሳትፎ የነበረው ጆሹዋ አሁን በሞትና በህይወት መካከል ከሆነ ሳምንት አስቆጠረ። ምክንያቱ ደግሞ ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይ የተመለከተ ውድድር እንደሆነ ወላጅናቱ ፋሲካ እምሩ በሐዘን ትገልጻለች።
አንድሙ እንደሚነግረኝ የሆነ ካዩስ ነገር የተነሳ ምንድን ነው የሚሉት እኔ አላቅም ብላክ ቻሌንጅ ስላለ ያንን ቻሌንጅ መለማመድ ፈለገ መሰለኝ። አርሚ ሲያይ እንደ አርሚ መሆን ይፈልጋል። ያየውን አሁን ይሄ እድሜያቸው 12 ዓመት ችን አለም ለመተዋወቅ በቃ የሚፈልጉበት ታይም ስለሆነ ይገር ናቸው። ሁሉን ነገር ለማወቅ አክቲቭ ናቸው። የኔ ልጆች ደግሞ አክቲቭ ናቸው። እና እንደዚህ አይነት ሲል ያስጠነቀቀው ነበረ ለዳዲ ነው የምነግረው ምናምን ሲል እንደሚጣላው ይነግረዋል፣ እንደሚነግረን ከሆነ ማለት ነው። ስለዚህ ከሱም ተደብቆ ይህንን ነገር ሊለማመድ ሲል ይሄ አደጋ ደረሰበት።
ጆሹዋን በመጸዳጃ ቤታቸው ወድቆ ያገኘው መንትያ ወንድሙ ካሌብ ኃይለ ኢየሱስ ነው። በድንጋጤ ግራ የተጋባችው እናቱና የአካባቢው ሰዎች ተጋግዘው ዴንቨር በሚገኝ ሆስፒታል ቢወስዱትም ጆሹዋ እስካሁን አልነቃም። ዶክተሮቹም ጆሹዋ በህይወት የሚቆይበት ጊዜ ረጅም እንዳልሆነ ለወላጆቹ ነግረዋቸዋል።
እነሱ አሁንም ተስፋ ሰጥተውን አይደለም ምልሽ፣ የራሳቸውን እውቀት ተናግረዋል። አይ አፕሪሺየት እነሱ ለሚያደርጉት ትሪትመንት ሁሉ አመሰግናለሁ፣ እውቀታቸውንም አደንቃለሁ። ነገር ግን ለሰው የማይቻል ይልና ለእግዚአብሔር ይቻላል ብሎ ይቀጥልልናል። ስለዚህ እነሱ ስላልቻሉት ሁሉን ለሚችል ለእግዚአብሔር እየሰጠን ነው። ሁሉ እንደየ ሃይማኖቱ አንድ አምላክ ለሆነው ለእግዚአብሔር እየጮህ ነው። ያለ ጊዜው ልጅ እንዳይሞትብኝ ጊዜ ስጡን እያልናቸው ነው። እነሱ አልቋል ብለዋል። እንደዚህ አይነት ክሪቲካል ችግር ያለበት ሆስፒታሉን ሊሚትድ ነው መቆየት ራሱ የሚችለው እንጂ ብዙ ጊዜም አልሰጡ ነው።
የልጃቸውን መዳን ከፈጣሪ ብቻ እየጠበቁ ላሉት ወላጆች በማህበራዊ ሚዲያ አማካኝነት የደረሰባቸው አደጋ ግን ሊቋቋሙት ከሚችሉት በላይ ሆኖባቸዋል።
አሁን ደግሞ ሸክም እኔ ከብዶኛል፣ የማልፍበት በጣም ከብዶኛል። ግን ሸክምን የሚያክል ወደን ይዛችሁ ኑ ያለን ጌታ እኔም ደግሞ ዛሬ ከበደኝ፣ እሱም እንደሰበከኝ ሸክም ይዤ ወደ ኢየሱስ መጥቻለሁ እና እግዚአብሔር መልካምን በዘመናችን ላይ ያደርጋል ብዬ እምነቴን እናገራለሁ።
በብዙዎች ዘንድ ብላክአውት ቻሌንጅ በመባል የሚታወቀው ነገር ግን ከዚህ ቀደም ፓስአውት ቻሌንጅ ወይም ራስን የመሳት ውድድር፣ ዘ ጌም ኦፍ ቾኪንግ ወይም ራስን ትንፋሽ የማሳጠር ጨዋታና የመሳሰሉ ስሞች የነበሩት ውድድር በተለያዩ ማህበራዊ ሚዲያዎች አማካኝነት ሰዎችን ለአደገኛ ውድድሮች የሚጋብዝ ጨዋታ ሲሆን የህፃናቶችን ህይወት አደጋ ላይ ሲጥል ጆሹዋ የመጀመሪያው አይደለም። ከአሜሪካ የበሽታ መከላከያና መቆጣጠሪያ ማዕከል ያገኘነው መረጃ እንደሚያመለክተው እንደ አውሮፓውያን አቆጣጠር ከ1995 እስከ 2007 ዓ.ም ባለው ጊዜ ውስጥ 82 ሰዎች በዚህ ውድድር ህይወታቸውን ሲያጡ አብዛኞቹ ከ11 እስከ 16 ዓመት ዕድሜ ያላቸው ህጻናት ናቸው። በጆሹዋ ላይ የደረሰው አደጋ ወላጆቹና ቤተሰቦቹን ብቻ ሳይሆን መላውን የኢትዮጵያ ማህበረሰብ ያስደነገጠና እጅግ ያሳሰበ ክስተት ነው። ለቤተሰቡ የቅርብ ጓደኛ የሆነችውና የ10 ዓመት ሴትና የ7 ዓመት ወንዶች ልጆች ያሏት ቤዛ ክንፈ እስካሁን በጆሹዋ ላይ የደረሰውን ለማመን እንደከበዳት ትናገራለች።
ኃይለ ኢየሱስንና ፋሲካንም አውቃቸዋለሁ። እኔ እንደውም የምለው እነሱ ኃይለ ኢየሱስ በጣም የኮምፒውተር ሰው ነው። እነሱ ላይ ይሄ ሀፕን ካረገ እኛማ አላለው። ምክንያቱም እኔ እነሱ ለወላጅነት ምክር ብትፈልጊ የምትደውይባቸው አይነት ሰዎች ናቸው። በዚህ ጊዜ ስፔሻሊ ደግሞ አሁን በምንኖርበት አገር ብዙ ነገር ተዘግቶ ነው ያለው። ልጆች ብዙ ጊዜ ጊዜያቸውን የሚያሳልፉት ኢንተርኔት ላይ ነው። ትምህርታቸውም በኢንተርኔት ነው። ብዙ አክቲቪቲዎችም ስለተዘጋ ከትምህርትም በኋላ የሚያደርጉት ሌሎች ከትምህርት የተለየ አክቲቪቲዎች ኮምፒውተር ላይ ኢንተርኔት ላይ ነው ያሉት እና ከበፊቱ በላይ ብዙ ለኢንተርኔት ነገር ተጋልጠው ነው ያሉት ልጆቻችንን እና በጣም አስቸጋሪ ሁኔታ ነው ያለው ለኛም ለወላጆች ለልጆችም።
በዛ በማህበራዊ ሚዲያ አማካኝነት በጆሹዋ ላይ የደረሰው አደጋ ለሌሎች ወላጆች የማንቂያ ደውል እንደሆነም ትገልጻለች። በተለይ በኮሮና ወረርሽኝ ምክንያት ልጆች ለትምህርትም ሆነ ለመዝናኛ አብዛኛውን ሰዓታቸውን በኢንተርኔት ላይ የሚያጠፉ በመሆናቸው ጊዜያቸውን መገደብ ምን እንደሚያዩ መከታተልና በየጊዜው ሐሳባቸውን ማወቅ ከምንጊዜም በላይ አስፈላጊ ነው ትላለች።
ሁላችንም በቀን በቀን ልጆቻችን ምን በኢንተርኔት ላይ ምን እንደሚፈልጉ ምን እንደሚያዩ በቻልነው መጠን ራሳችንን ማስተማር አለብን። እነዚህ ልጆች እኛም ሳናያቸው ምንድነው ሰርች እያደረጉ ያሉት? ስለምንድነው ማወቅ እየፈለጉ ያሉትን? ከልጆች ከጓደኞቻቸው ጋር ምንድነው የሚያወሩት የሚለውን ነገር በጣም መከታተል እንዳለብን አስባለሁ።
እንደ ፌስቡክ፣ ትዊተር እና ጉግል የመሳሰሉ ግዙፍ የማህበራዊ ትስስር ኩባንያዎች በድረ ገጾቻቸው ላይ የሚያሰራጯቸው መረጃዎች በህብረተሰቡ ላይ እያደረሱ ያለውን ጥፋት ለመቀነስ የአሜሪካ ምክር ቤት አባላት ርብርብ ላይ ናቸው። ባለፈው ሳምንት የኩባንያዎቹ ባለቤቶች በምክር ቤቱ ቀርበው ቃላቸውን እንዲሰጡ በተደረገበት ወቅትም የሪፐብሊካን ተወካይዋ ካቲ ማክሞሪስ ሮጀርስ ኩባንያዎቹ ለልጆች አደጋ የሆኑ መምጣታቸውን አስረግጠው ተናግረዋል።
Your platforms are my biggest fear as a parent. I'm a mom of 3 school-age kids. It's a battle for their development, a battle for their mental health, and ultimately, a battle for their safety.
እንደ ወላጅ የእናንተ የተሰሰር መድረኮች ትልቁ ፍርሃቴ ናቸው። 3 እድሜያቸው ለትምህርት የደረሱ ልጆች አሉኝ። ለእድገታቸው፣ ለአይምሮ ጤናቸውና ለደህንነታቸው አስጊ ነው። አልጎሪዝማቹ ወይም በቡድን የምትበድቡት ነገር በደንብ ተከታትየዋለሁ። ወዴት እንደሚያመራቸው ማይቻለው ያስፈራል። ይህ ደግሞ የእኔ ስሜት ብቻ አይደለም።
በዛም በቀጣይ ወላጆች ማድረግ ያለባቸው ነገር ልጆቻቸውን በማህበራዊ ሚዲያዎች ከሚሰራጩ አደገኛ መረጃዎች የሚጠብቅና የሚከልል ህግ እንዲወጣ መንግስታት ላይ ግፊት ማድረግ ነው ትላለች።
እንደውም ከሌሎች ወላጆች ጋር ተነጋግረን ምንድነው ማድረግ የሚገባል ይሄ ነገር መንግስት ጋር ደርሶ እነዚህ ኢንዱስትሪ ኢንተርኔት ካምፓኒዎችን አፕስ ዲቨሎፕ የሚያደርጉ ሰዎችን ምን ማድረግ አለባቸው የሚለውን ነገር ፎርስ ለማድረግ እና ድምጻችንን ውሳኔ ወደሚወስኑ ደረጃ ላይ ለማድረስ ወደፊት የምንሰራው ነገር ነው። አክሽን መወሰድ አለበት።
ያ እስከሚሆን ግን ልጆችን የመጠበቅ ኃላፊነት አሁንም ወላጆች ጋር ይወድቃል። ይህ ኃላፊነት ታዲያ ምን መምሰል አለበት ስንል ለበርካታ አመታት አትላንታ ውስጥ መምህራንን በማሰልጠንና በልጆች ዙሪያ በመስራት የሚታወቁት ወይዘሮ ብሌን ተክሉን ጠይቀናቸዋል።
ወላጆች ኮምፒውተርንም ሆነ በስልክም የሚመጡትን ፕሮግራሞች ተከታትለው ሰዓትና ወቅት ወስነው በዛ መቆጣጠር ይችላሉ። ይሄ እንግዲህ ከልጅነት የሚጀምር ነገር ነው። ሁለተኛ ነገር ደግሞ ኮመን ሴንስ ሚዲያ የሚባል የተለያዩ አይነት ፕሮግራሞችን መርጦ የሚገልጽ ዌብሳይት አለ። ሁሉንም አይዘረዝርም፣ ነገር ግን ምን አይነት ነገሮች በጎ እንደሚሆኑ ለልጆች የሚጠቅም ዌብሳይት ነው፣ እንግሊዝኛ ነው። የሚቀጥለው ደግሞ ኮምፒውተሩ ራሱ በዋይፋይ ስለሚጠቀም ቤት ውስጥ ያለውን ዋይፋይ የማጥፋት የመንቀድ ወላጆች ይሄን አይነት መንገድ አላቸው። የልጆቻችን ጓደኞቻችን በጣም በጣም መከታተልና መመልከት ያለብን ጉዳይ ነው። ልጅ ልጅን ነው የሚሰማው። ልጅ ያጠገብ ማን ያለው ብሎ መጠየቅ ግዴታችን ነው።
ወይዘሮ ብሌን አክለው በወላጆችና በልጆች መካከል ግልጽ የሆነ ግንኙነት መኖር መሰረታዊ ጉዳይ መሆኑንም ያሰምሩበታል።
አንደኛ በቤታችን እንገኝ። አባትም ሆነን እናትም ሆነን ልጆቻችን ቤታችን መገኘታችን ማየት አለባቸው። በሁለተኛ ነገር ደግሞ ቴሌቪዥንም ሆነ ሬዲዮም ሆነ አጥፍተን አንዳንድ ጊዜ ዝም ባለ ጊዜ ነው ልጅ መጥቶ እንዲህ ከሆነ ብሎ የሚናገረው። ሶስተኛ እምቢ፣ አይሆንም፣ ተው የሚባለውን እንቆጠብ። አስረዳኝ፣ ለምን፣ እስቲ እኔን አሳየኝ ብለን ተማሪ መስለን የመቅረብ ግዴታ አለብን። እውነትም ደግሞ እነሱ በቴክኖሎጂ በጣም የተሻሻሉ የፈጠሩ ስለሆኑ ተማሪ ሆነን ከቀረብን መማር ብቻ ሳይሆን አብረናቸው ያለን አብረናቸው የገባንበት የሆነ ሁኔታ መፍጠር እንችላለን። አይናችን እና ጆሮአችን ከልጆቻችን ከሚያደርጉት እና ከሚሰሩት ነገር አይለይ። በቁጣ ሳይሆን እንነጋገርበት። እስቲ አሳዩኝ፣ እኔን አስተምረኝ፣ እስቲ አሳዩኝ። ወይ ይሄማ እንዴት ደስ ይላል፣ እንዲህ አብረን እሺ ዳንስ ነው ደንስ እስቲ ደንሽ። ይሄ ግን አየሩን መያዝ እንዲህ ያለው ነገርማ በጣም የተለየ ነገር ነው። በጎ በጎውን መምራት ይቻላል።
የጆሹዋ በሕክምና መዳን ተስፋ እንደሌለው የተነገራቸው ወላጆች ፋሲካና ኃይለ ኢየሱስ ግን በእምነታቸው ተስፋ አልቆረጡም። በርካታ ኢትዮጵያውያንም ጆሹዋ በተኛበት የሆስፒታል ቅጥር ግቢና በያሉበት በጸሎትና በገንዘብ እያገዟቸው ነው። ጎን ለጎንም በልጃቸው የደረሰው በሌሎች እንዳይደርስ ወላጆች ልጆቻቸውን እንዲጠብቁ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።